እንደምናመሻችሁ አድማጭ ተመልካቾቻችን፣ ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ የእሮብ ምሽት መጋቢት 7 2014 ዓ.ም ምሽት መሰናዶውን ጀመረ። ከኛ ጋር ካመሻችሁ ከምትሰሟችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
አብዛኛውን ጊዜ እንደነዚህ ወጣቶች ሲመጡ ተመሳሳይ የሚጠቀሙ ጊዜ ስናቸው አንደኛ በራሴ መተማመን ማለት አለ። ይህ በከፍተኛ ሁኔታ ላይ የሚጠቀም ነው። ራሳቸውን አለመውደድ፣ ለራሳቸው ያላቸው ግምት ማነስ።
አችሩት የስነ ልቦና ባለሙያ የሆነውን ቢኒያም ከድር ነው። ሊሲያ በተሰኘው በድረገጽ የምክር አገልግሎት የስነ ልቦና የምክር አገልግሎት በሚሰጠው ተቋም ባልደረባ ነው። በዚህ ዙሪያ በምሽቱ ዘገባ ይኖረናል። በሌላ ወጣት ተኮር ርዕስ ደግሞ የወጣት አፍሪካውያን መሪዎች የትስስር መድረክ ተሳታፊ ያሊ ተሳታፊ ነበረች ወጣት እንግዳም ጋብዘናል።
ንግድ ዓለም ወይ ደግሞ ዲጂታል ኮሚኒኬሽን የሚባለው ነገር ወይ ዲጂታሊ ነገሮች የሚደረጉበት ፍጥነት አሁን ደግሞ ከኮቪድ በኋላ እጅግ በጣም ኢምፖርታንት ነው አለና እዛ ሴክተር ላይ መግባትም ይሄ አንዱ ላደርገው ከምፈልገው ነገር ነው።
የሰማችሁት ወጣት ረሃዋ ገብረ መስቀልን ነው። ከእሷ ጋር በምሽቱ እንግዳችን አድርገናታል። ቆይታ ይኖረናል። ሌሎች ጥንቅሮችንም ይዘናል። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምፅ ቅንብሩ ንጉሱ ታምሬ፣ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን አሁን ስምንሽ የቆየ አጫጭር ዜናዎችን ታሰማችኋለች።
አመሰግናለሁ ኤደን። በቡርኪና ፋሶ ተወልዶ ያደገው ፍራንሲስ ኬሬ ፕሪትስከር የተሰኘውን በስነ ህንጻ ዲዛይን ከፍ ያለ ክብር የሚያሰጠውን ሽልማት በማሸነፍ የመጀመሪያው አፍሪካዊ ሆኗል። የ56 ዓመቱ ኬሬ ሽልማቱን ያገኘው በተለይ ከፍተኛ የግብአት እጥረት ባለበት መሬት ላይ ለምድርና በምድር ላይ ለሚገኙ ፍጥሮች ዘላቂ መፍትሄ የሚሰጥ ግንባር ቀደም ዲዛይን ሰርቶ ማቅረብ በመቻሉ መሆኑን ሽልማቱን በገንዘብ የሚደግፈው ሀያት ፋውንዴሽን ሊቀመንበር የሆኑት ቶም ፕሪትስከር ተናግረዋል። ኬሬ የቡርኪና ፋሶና የጀርመን ጥምር ዜግነት ያለው ሲሆን ለ51ኛ ጊዜ የተሰጠውን ሽልማት ሲቀበል በዚህ ፕላኔት ላይ እጅጉን ደስተኛ ሰው ነኝ ሲል አስተያየት ሰጥቷል። ኬሬ በተለይ በአፍሪካ የትምህርት ቤት ህንፃዎችን፣ የጤና ተቋማትን፣ መኖሪያ ቤቶችንና የህዝብ መገልገያ ተቋማትን በመገንባት የሚታወቅ ሲሆን በቤኒን፣ ቡርኪና ፋሶ፣ ማሊ፣ ቶጎ፣ ኬንያ፣ ሞዛምቢክ እና ሱዳን ህንፃዎቹ ይገኛሉ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በደቡብ ሱዳን የሚገኘው የሰላም አስከባሪ ኃይል ተልእኮውን ለአንድ ዓመት እንዲያራዝም ትላንት በድምጽ ብልጫ ወስኗል። የመንግስታት ድርጅቱ በደቡብ ሱዳን ያለው ተልእኮ አሁን ባለበት ይዞታው እስከሚቀጥለው ዓመት እንዲራዘም የቀረበውን ውሳኔ ቻይናና ራሽያ ድምጽ ተአቅቦ ያደረጉ ሲሆን የምክር ቤቱ ተጨማሪ 13 አባላት የድጋፍ ድምጽ ሰጥተዋል። የሰላም አስከባሪው ኃይል ሊኖረው የሚችለው አባል ከ17000 እንዳይበልጥ የተወሰነ ሲሆን ተጨማሪ 2100 የፖሊስ አካላትም ይኖሩታል። የተባበሩት መንግስታት ድርጅት ከሚያንቀሳቀሳቸው ተመሳሳይ ልዑኮች እጅግ በጣም ከፍተኛ ወጪ የሚያስወጣው ይህ የደቡብ ሱዳን ሰላም አስከባሪ ኃይል ዓመታዊ በጀቱ $1 ቢሊዮን ነው። ቻይና ተልእኮውን እንዲቀጥል ብትደግፍም ዩናይትድ ስቴትስ የሰብአዊ መብት ጉዳይ በውስጡ እንዲካተት በማድረጓ ድምጽ ተአቅቦ ማድረጓን አስታውቃለች። የመድኃኒት አምራቹ ፋይዘር ኩባንያ ለአዛውንቶች የሚሰጥ ተጨማሪ የኮቪድ-19 ማጠናከሪያ ክትባት ፍቃድ ለማግኘት እየተዘጋጀ መሆኑ ተገልጿል። ፋይዘር አዲስ ያዘጋጀው አራተኛ ዙር ክትባት በተለይ ወረርሽኙ ከፍተኛ ጉዳት ላደረሰባቸው የህብረተሰብ ክፍሎችና ከ65 ዓመት በላይ ያሉ እድሜያቸው የገፋ አዛውንቶች በሽታውን መከላከል የሚችሉበት ከፍተኛ አቅም የሚሰጥ ነው ተብሏል። ክትባቱ አገልግሎት ላይ ከመዋሉ በፊት ግን ከዩናይትድ ስቴትስ የምግብና መድኃኒት ቁጥጥር መስሪያ ቤትና የበሽታ መከላከያና መቆጣጠሪያ ማዕከል ፍቃድ ማግኘት ይጠበቅበታል። በዩክሬን እየተካሄደ ያለውን ጦርነት ለዩናይትድ ስቴትሱ ፎክስ ኒውስ የሚዲያ ተቋም ሲዘግብ የነበረ ጋዜጠኛና አብሮት ሲሰራ የነበረ ሌላ ዩክሬናዊ ጋዜጠኛ መገደላቸውን ፎክስ ኒውስ ትላንት አስታውቋል። የአሜሪካ ሚዲያ ተቋሙ እንደገለጸው የ55 ዓመቱ የካሜራ ባለሙያ ፒየር ዣክረዝውስኪ እና የ24 ዓመቱ ዩክሬናዊ ጋዜጠኛ አሌክሳንድራ ከቭሻይ ዩክራይኖቫ በኪየቭ አቅራቢያ በመትገኘው ሆሪንካ ከተማ ለዘገባ ይንቀሳቀሱበት የነበረው ተሽከርካሪ በመሳሪያ በመመታቱ ህይወታቸው አልፏል። በተጨማሪም ለፎክስ ሚዲያ የአሜሪካ የውጭ ጉዳይ ሚኒስትር ዘጋቢ የሆነ ጋዜጠኛ በጥቃቱ በደረሰበት አደጋ ህክምና እየተደረገለት መሆኑም ተገልጿል። ሁለቱም የፎክስ ጋዜጠኞች ከዚህ ቀደም በአፍጋኒስታን ኢራቅና ሶሪያ በመሳሰሉ ሀገሮች ግጭቶችን የመዘገብ ልምድ ያላቸው መሆናቸውን ዘገባው አመልክቷል። የዋይት ሃውስ ቃል አቀባይ ጄን ሳኪ ትላንት በነበረው ጋዜጣዊ መግለጫቸው በዣክረንስዊስኪ ግድያ የተሰማቸውን ሀዘን ገልጸዋል። በራሽያና በዩክሬን መካከል የሚካሄደውን ጦርነት የሚዘግቡት ደህንነታቸው አስጊ ሁኔታ ላይ የሚገኝ ሲሆን እሁድ ዕለት በደረሰ ሌላ ጥቃት አንድ አሜሪካዊ ፊልም ሰሪ ሲገደል ባልደረባው ጉዳት እንደደረሰበት ተዘግቦ ነበር። ሌላ የቀጥታ ቴሌቪዥን ሲያስተላልፍ የነበረ ዩክሬናዊ የካሜራ ባለሙያም በራሽያ በደረሰ ጥቃት ህይወቱ አልፏል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስሉ ነበር። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ።
ስመኝሽን ለዜናዎቹ እናመሰግናለን። የጋቢና ቤ መጋቢት 7 2014 ዓ.ም የእሮብ ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በፌስቡክ ገጻችን ቪኦኤ አማሪክ ላይ እንዲሁም በድረ ገጻችን ቪኦኤ አማሪክ ላይ ታገኛችኋላችሁ። በሳተላይትም ኢትዮሳት ላይ እንድትከታተሉን እንጋብዛለን። አሁን ለዕለቱ አብይ ወዳደረግናቸው ርዕሶች እንሻገር። ሊሲያ የድረገጽ የስነ ልቦና አገልግሎት በፌስቡክ እና በቴሌግራም ላይ በመመዝገብ ከተለያዩ ባለሙያዎች ጋር ተጣምረው ላለፉት 2 ዓመታት አገልግሎትን እየሰጠ ይገኛል። ሊሲያ በዋናነት በወጣቶች ላይ የሚታዩ ጭንቀት፣ ድባቴ፣ ተስፋ መቁረጥና በራስ መተማመን ዙሪያ አበርክቶት እያደረገ ይገኛል። ከመስራቿ ሊዲያ ሰለሞንና ከስነ ልቦና ባለሙያ ቢኒያም ከድር ጋር ያደረኩት ቆይታ ቀጥሎ ይቀርባል።
ሊዲያ ሰለሞን የሁለተኛ ደረጃ ተማሪ ሳለች በጓደኞቿና በራሷ አድሜ ክልል ውስጥ ያሉ ወጣቶች በተለያየ ምክንያት ለሚያስጨንቋቸው ነገሮች ከቤተሰብ ውጪ ባሉ ባለሙያዎች የሚታገዙበት ሁኔታ አለመኖሩን ማስተዋሏ አሁን ያለችበትን የድረገጽና የስነ ልቦና አገልግሎት ለመስጠት እንድታስብ እንዳደረጋት ትናገራለች።
ሃይስኩል ተማሪ እያለሁ ወደ 9ኛ ክፍል አካባቢ እንደዚህ አይነት ነገሮች እንዲኖቲስ አድርግ ነበረ። ብዙ አገልግሎትን እንፈልጋለን ያሉ ልጆች እንደገና የሚፈልጉበት ሁኔታዎች ውስጥ የነበሩ ሰዎች እንደዚህ አክሰሱ እንዳልነበራቸው እኔንም ጨምሮ ኖቲስ ያደረኩት ነገር ነበረ እና ያንን ካየሁኝ በኋላ እንደ ሀሳብ ደረጃ ነበር መጀመሪያ የነበረው። ልክ ሃይስኩል ልጨርስ አካባቢ ግን አክቹሊ ይሄ ነገር ለምን አይሰራበትም ብዬ ተመሳሳይ ማለት ነው። ከዛ እንደዚህ አገልግሎት ለመስጠት ፍላጎት ከነበራቸው ሳይኮሎጂስቶች ጋር ሆነን ይኸው አሁን ላይ ኦልሞስት 2 ዓመት ከግማሽ ሆኖናል። ይህንን ቴሌግራም ላይ በነጻ እየሰጠ ነው። ይህንን ሰርቪስ ያለ ነው የኛ ሴታችን እስከሚለቀቅ ድረስ።
ሊዲያ የአገልግሎቱን ማጀማመር እንዴት አስረዳለች?
አሁን እኛ እየደረስን ያለነው ማህበረሰብ ክፍል በአብዛኛው እኛም ለመነሳት የተወሰነ ጠበብ አድርገን የተነሳነው እያሳሳ እነርሱ ከ14-29 አካባቢ በዛ እድሜ የሚገኙ ወጣቶችን ነው ታርጌት አድርገን የተነሳነው። እነሱ ጋር እንደዚህ አዲስ የሆነ ነገር ለማስተዋወቅም እንዴት ቀለል ይላል። ከዛ በተጨማሪ ደግሞ ሞር ፍላጎት ያለው እነሱ ጋር ነው ብለን በጥናትና ሰርቪሱ ስለተነሳ ግን አሁን ነው የሚጠቀሙት። በራሳቸው ሰርቪሱ መክፈል አቅም ቢኖራቸው ያንን ማድረግ የሚችሉ ሰዎች ናቸው የሚያገሉት። ከ18-29 ያሉት ናቸው አብዛኞቹ የሚያገሉት ዩዘሮች ማለት ነው።
የኮምፒውተር ሳይንስ ተማሪ የሆነችው ሊዲያ የስነ ልቦና ባለሙያዎችን በማሰባሰብ ሊሲያ የተሰኘ የምክር አገልግሎት የጀመረች ሲሆን በዋናነት እድሜያቸው ከ14-29 ዓመት ያሉ ወጣቶች ላይ አተኩረው የነጻ የስነ ልቦና ድጋፍ አገልግሎት እንደሚሰጡ ታስረዳለች።
ከንቱ የተማሪ ነኝ፣ 20 ዓመቴ ነው። የኮምፒውተር ሳይንስ ተማሪ ነኝ። እኔ አይደለሁም የስነ ልቦና ማማከሩን የሚሰጠው። እኔ ፕሮቫይድ የማደርገው ሰዎቹ ከስነ ልቦና አማካሪዎች ጋር የሚገናኙበትን ፕላትፎርም ነው። ለዛ ከቤታቸው ሆነው አፎርዴብል በሆነ ኮስት ሰዎቹም ለስነ ልቦና አማካሪዎቹ በጣም አክሴስብል በሆነ መንገድ ይሄንን ለስተጠማቹ እናንተ ሰርቪስ መስጠቻላችሁ የሚፈልጋችሁ ሰው ደግሞ ይሄን ሰርቪስ መውሰድ ይችላል ይለውን ፕላትፎርም ነው ሚጂ መጣት ማለት ነው። እዛ አሁን ሁለቱ እርስ በርስ እየተገናኙ እዛ ላይ ፕራይቬት በሆነ መንገድ ካውንስሊንግ ነው የሚወስዱት። እንደነበርኩ ሽልኝ ኢንተረስት ከፐርሶናል ኤክስፒሪየንስ የመጣለን ከዚህም ፕላትፎርም ጊዜ ከመጣኝ በኋላ ደግሞ አሁን ከረንትሊ አብረው የሚሰሩ ወደ 10 የሚሆኑ ሳይኮሎጂስቶች አሉ። ቮለንቲር ሆኖ ነው ከኔ ጋር እየሰሩ ያሉት። ምክንያቱም እስካሁን ሬጅስተር አድርገን ሴታችንን ለቀን ሳይሆን የጀመርነው እሱ ትንሽ የካፒታልም ስላለ በቴሌግራም ላይ ይህን ሰርቪስ በነጻ ፕሮቫይድ የምናደርገው እነሱም ቮለንቲር ሆነው ገብተዋል። እና ከዛ በተጨማሪ ደግሞ በተለያየ በማርኬቲንግም በዴቨሎፕመንቱም እየረዳን ደግሞ ተጨማሪ ወደ 7 የሚሆኑ ኢንተርኖች አገኛለሁ ማለት ነው። ከእኛ ከምንሰጠው ሰርቪስ በተጨማሪ ከሳይኮሎጂ ጋር የተገናኙ ኮንቴንቶችን ፖስት እናደርጋለን እዛ ላይ።
ቢኒያም ከድር የስነ ልቦና ባለሙያ ሲሆን የስልክ አገልግሎትን በመጠቀም ድጋፍ መስጠት በተለይም የትም መሄድና መንቀሳቀስ ለማይሹ ድባቴ ላለባቸው ሰዎች እጅግ ጠቃሚ ነው ይላል።
ብዙ አማራጮች አሉና ግን የተለያዩ ሰዎች ይህንን የስነ ልቦና ምክሩን ለማግኘት እነዚህ ድጋፎች ከስነ ልቦና ባለሙያዎችን ለመውሰድ አንደኛ ስለመሄድ የተለያዩ ምክንያቶችን ስለሚያቀርቡ ማለትም ያው በጣም መጥፎት የሚላለ ሰው ወይም ድብርት ያለ ሰው ሰርጅ ይፈልጋል እና እሱ አድረስ የሚሄዱ ኢመርጅን የማያገኝ ይችላል። እና ሰዎች በቀላሉ እጃቸው ላይ ስልካቸው ሁልጊዜ ማይለያቸውም። ምንም አይነት አጋጣሚ ቢኖር ሰዎች በዚህ ዘመን ከስልካቸው ጋር ያላቸው አታችመንት በጣም ከፍተኛ ነው እና በቀላሉ ባሉበት ቦታ የትኛውም አይነት ሁኔታ ላይ ቢሆኑ በስልካቸው የሚፈልጉትን የስነ ልቦና ድጋፍ በቀላል መንገድ በጣም አክሰሰብል በሆነ ሁኔታ ይህንን ድጋፍ እንዲያገኙ በማሰብ መስጠቱ ብዙ ብሪዎች ቢኖሩ እዛ ድረስ ሄዶ ሰርቪሱ ማግኘት ፍርሃት ሊኖር ይችላል። የተለያዩ ተማሪዎች ይኖራሉ፣ ብሩን መክፈል የማይችሉ አፎርድ ማድረግ የማይችሉ ሰዎች ስለሚኖሩ ይህን ኦንላይን ግን በተለየ ኔትወርክ ባለበት ሁኔታ በማንኛውም ቦታ ሁኔታ ላይ ቢሆኑ በቀላሉ የስነ ልቦና ድጋፍ ማግኘት ስለሚችሉ ይህ ደግሞ የተሻለ የስነልቦና ሕክምናው ያፋጥነዋልና ለጠቃሚዎችን በቀላሉ ይደርሳል ብለን በማሰብ
ቢኒያም በአብዛኛው የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ለራሳቸው የሚሰጧቸው ግምት አናሳ መሆን፣ ተስፋ መቁረጥና ድባቴ ዋነኞቹ የስነልቦና ተግዳሮቶቻቸው ናቸው ይላል።
አብዛኛውን ጊዜ በእነዚህ ወጣቶች ሲመጡ ተመሳሳይ የሚደጋገሙ ችግሮች ናቸው። አንደኛ በራስ የመተማመን ማለት አለ። ይህ በከፍተኛ ሁኔታ ላይ የሚጠቀስ ነው። ራሳቸውን አለመውደድ፣ ለራሳቸው ያላቸው ግምት ማነስ፣ ከአስተዳደጋቸው ጀምሮ የተፈጠሩ የተለያዩ ችግሮች አሉና በዛ ምክንያት ራስን አለማወቅ፣ የራስን ብቃት አቅም አለመገንዘብ እና በተለያዩ በትንንሽ ነገሮች በቀላሉ ተስፋ መቁረጥ፣ ተስፋቸው እንደማይታያቸው አይነት ስሜቶች መግባት ነው። በራሳቸው የመተማመን ማነስ በጣም ከፍተኛ ቦታ ይዛል። ከዛ በመቀጠል ደግሞ በተለያዩ አጋጣሚዎች ተማሪዎች የመሆን እድላቸው ከፍተኛ ነው እና ትምህርታቸውን እንዴት ማስኬድ እንዳለባቸው፣ እንዴት ማንበብ፣ እንዴት ማጥናት፣ እንዴት ውጤታማ መሆን እንዳለባቸው በጣም ይቸገራል እና በዚህ መንገድ ይወስዳሉ። ሌላው በተለያዩ ምክንያቶች ወደ ራ አደጋ ለምሳሌ አንዛይቲ፣ ፖስት ትራውማ ስትረስ ዲስኦርደር ተለያ ተቋቸው ከቤተሰብ የደብቋቸው ከጓደኞቻቸው የደብቋቸው በልጅነት ጊዜያቸው ያሳለፏቸው ከህመምች መናገር ላይ ያልተናገሩት ያስቀመጡት ነገር አሁን ከፍ ጊዜ ጠብቆ በጣም ያርብሻቸዋል።
ቢኒያም ጓደኞችና ቤተሰቦች ወዳጆቻቸው ወይም ልጆቻቸው ሀሳባቸውና ፍላጎታቸው መቀየር ሲጀምር ማስተዋል ይገባቸዋልም ሲል ያሳስባል። ሊሲያ የድረገጽ የስነ ልቦና አገልግሎት በፌስቡክና በቴሌግራም ላይ በመመዝገብ ከተለያዩ ባለሙያዎች ጋር ተጣምሮ በነጻ የስልክ የምክር አገልግሎትን እየሰጠ የሚገኝ ሲሆን በአሁን ሰዓትም ድርጅቱ በድረገጽ አገልግሎት ለመስጠት እየተዘጋጀና የተለያዩ የስራ ፈጠራ ውድድሮች ላይ እየተሳተፈ መሆኑንም ሊዲያ ሰለሞን አጫውታኛለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረሙ ከዋሽንግተን ዲሲ።
ከአሜሪካ
አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ሬዲዮ በቴሌቪዥን መሰናዶ መደመጡን ይቀጥላል። አሁንም አብራችሁን እንድትዘልቁ በአክብሮት እንጋብዛለን። በየዓመቱ ኢትዮጵያን ጨምሮ ከመላው አፍሪካ የተመረጡ ወጣቶች በዩናይትድ ስቴትስ በሚገኙ ከፍተኛ የትምህርት ተቋማት በተለያዩ ዘርፎች የአጭር ጊዜ ትምህርትና ስልጠናን ይወስዳሉ። ወደ ሀገራቸው ተመልሰው የተማሩትንም እንዲተገብሩ ይበረታታሉ። በዚህ የማንዴላ ዋሽንግተን ፌሎሺፕ ወይም ደግሞ ያሊ በተባለው መርሃ ግብር ላይ ተሳታፊ የሆኑ ኢትዮጵያውያን ወጣቶች ወደ ሀገር ቤት ከተመለሱ በኋላ በምን አይነት ሁኔታ ላይ እንዳሉ መጠየቅ ከጀመርን ሰነባብተናል። ለዛሬም ሀብታሙ ስዩም ወደ አንዷ ደውሏል።
እኔ ራህዋ ገብረ መስቀል ይባላል። በማንዴላ ዋሽንግተን ፌሎሺፕ ላይ በ2019 በፈረንጆች አቆጣጠር ነው የተሳተፍኩት እና የነበርኩበት ዩኒቨርሲቲ ቴክሳስ ስቴት ላይ ዩኒቨርሲቲ ኦፍ ኦስተን ቴክሳስ የተባለ ላይ ነበር። የነበርኩበት ደግሞ ፊልድ የኢንተርፕረነርሽፕ እና የቢዝነስ ፊልድ ላይ ነበር የተሳተፍኩት።
በጣም አመሰግናለሁ ራህዋ። በዚያ ወቅት እንግዲህ የአሜሪካ ድምፅ ጋዜጠኞችን ማግኝተንሽ ነበር። በወቅቱ ከልብስ ህትመት ጋር በተገናኘ ከአልባሳት ጋር የተገናኘ አንድ የንግድ ሀሳብ ነበረች። በሱ ላይ እየተንቀሳቀሽ ነበረ። ወደ ኢትዮጵያ ከተመለስሽ በኋላ ያ ሀሳብ ምን ላይ ደረሰ?
ትሬኒንጉን ከወሰድን በኋላ ወይም እዛ ከነበረን ኤክስፖዠር በኋላ እንዴት ሆናችሁ ብላችሁ ፎሎ አፕ ስላደረጋችሁ እና ይሄን መድረክም ስለሰጣችሁን አመሰግናለሁ። በእኔ በኩል አሁን እንዳልከው በአልባሳትና እንዲሁም በተለያዩ መንገድ ፕሪንት የተደረገባቸው የኢትዮጵያን ባህልና ካልቸር ሪፕሬዘንት የሚያደርጉ አልባሳትን ወደ ሞደርን ከሞደርን ፋሽን ጋር አገናኝተው የሚያቀርብ የአልባሳት ብራንድ ነው የነበረኝ። እሱም አጋጣሚ ሆኖ ያው ከኮቪድም ከመጣ በኋላ ባቀድነው መሰረት ያው ከህቴ ጋር ሆነን ነበር የምንሰራው። ባቀድነው መሰረት አስፍረን ለመስራት አልቻልንም። ምክንያቱም ያው እንደምታውቀው በኮቪድ በተለይ በጣም ብዙ ነገር በተለይ በአልባሳት ላይ ያለው ኢትዮጵያ ላይ ያለውን ቫሊዩ ቼን በጣም አፌክት አድርጎት ነበር። ግን በዛ ጊዜ ይሄ ቻሌንጅ ስለነበረ እንግዲህ ሙሉ ለሙሉ ሁሉንም ነገር አላቆም ነው የነበረን። ሪሶርሶችም በአዲስ መልክ አደራጅተን የነበረንም ሌላ ስኪል ሴት ምንድን ነው የሚለውን ነገር ካየን በኋላ አብዛኛው ነገር ብዙ ነገር ኮሚኒኬሽን፣ ያው ባክግራውንዴ እኔም የማርኬቲንግ እና የኮሚኒኬሽን ባለሙያ ነኝ እና በዛ ኤሪያ ላይ ምን ነገር ማድረግ እችላለሁ ብዬ እንደምታውቀው አብዛኛው የቢዝነስ ዓለም ወደ ዲጂታል ኮሚኒኬሽን እየሄደ ነው እና እዛ ላይም ትልቅ ጋፕ አይተን ነበረ። ብዙ ድርጅቶች ያው ኮቪድም ሲመጣ ራሳቸውን በዲጂታል ፕላትፎርሞች ማስተዋወቅ ይፈልጋሉ። ስለዚህ ይህንን ኦፖርቹኒቲ በመጠቀም አንቦክስ የተባለ ድርጅቶችን ኮሚኒኬሽናቸው ወደ ዲጂታል መንገድ እንዲሄድ፣ ዌብሳይት እንዲኖራቸው፣ የሶሻል ሚዲያ ፕላትፎርሞችን እንዲጠቀሙ፣ የድርጅት ሎጎ ዲዛይን እንዲኖራቸው የሚያደርግ ድርጅት ከፍቼ ይገኛል በዚህ ሰዓት። ስለዚህ እሱ በጣም ጥሩ እየሄደልን ነው፣ እያደገ ነው። ግን የፋሽኑንም ብራንድ አልፈው ነው እሱም አለ። ግን ያው መጠኑና ስፋቱ ግን ቀንሷል።
ራህዋ እንግዲህ ለወራ ቴክሳስ ውስጥ በሚገኙ የአሜሪካ የትምህርት ተቋማት ውስጥ የተወሰኑ ስልጠናዎችንና ልምምዶችን አድርገሻል። በእነዚያ ተቋማት ውስጥ የወሰድሻቸው ልምዶችና ስልጠናዎች ምን ያክል ጠቅመውሻል? አሁን ያልጠበቅሻቸው ፈተናዎች በሚደርሱበት ጊዜ ወደ ሌላ አማራጭ ራስን ለማስተካከል ምን ያክል ተጠቀምሽባቸው?
አይ ቲንክ ይሄ ነገር በጣም ጥሩ ጥያቄ ነው። ሶ በቀጥታም በተዘዋዋሪም ጠቅሞኛል ብዬ አስባለሁ ይሄ ፕሮግራም። በቀጥታ እንግዲህ ልክ ከዚህ ፕሮግራም እንትን ካልን በኋላ ከወጣም በኋላ ኢትዮጵያ ከተመለስን በኋላ ቀጥታ ከኤምባሲው ጋር በመሆን የተለያዩ ድጋፎችን የተለያዩ ፕሮፋይላችንን ከነሱ ከኤምባሲው ጋር በመሆን ኔትወርኪንግ ኦፖርቹኒቲዎችን ብንፈልግ እንዲሁም ደግሞ አሜሪካ ካሉ ዩኒቨርሲቲዎች እንዲሁም የተለያዩ ድርጅቶች ጋር በቀጥታ ግንኙነት እንድንፈጥር ከየፊልዳችን ጋር ኦፖርቹኒቲዎች ተመቻችተውልን ነበረ። እኔም ቢሆን በፊልዴ እዛ አገር ላይ ከሚገኙ ድርጅቶች ጋር የሜንቶሪንግ እንዲሁም ደግሞ የመገናኘት ኦፖርቹኒቲዎችን ከኤምባሲ ጋር በመሆን አግኝቻለሁ። ሌላው በተዘዋዋሪ የምለው ያው ከስልጠናዎቹ ካገኘሁት ልምድ አንጻር እንዲሁም ከተከፈጠረልኝ ኔትወርክ እንግዲህ ከተለያየ ከአፍሪካ ሀገርም የመጡ ብዙ ኔትወርኮችንም እንድናዳብር አድርጓል እና ከነዛ አንጻር ለምሳሌ በእንደዚህ አይነት አስቸጋሪ የሆነ ጊዜ ውስጥ እንደ ቢዝነስ ፕራክቲሽነር ይሄን ነገር ስናይ እንግዲህ አዳፕታብሊቲ በጣም በጣም ኢምፖርታንት የሆነ ኤሌመንት ነው እና ያው ማቋረጥ ኦፕሽን እንዳልሆነ ነው ማቋረጥ እና ኩዊቲንግ ኦፕሽን እንዳልሆነ። ምክንያቱም እኛም በዚህ በአገራችንም ነው ማቋረጥ ስል ያለውን ስራ ትቶ ወደ ሌላ ሀገር መሄድ ሊሆን ይችላል፣ ወይንም ደግሞ ሌላ ኦፖርቹኒቲዎች ማየት ሊያጋጥም ይችላል። አንዳንዴ እንዲህ ፈተናዎች ሊያጋጥሙ እና እሱን ተቋቁሞ ግን እዚሁ ቆይቶ ወደ ሌላ ቢዝነስም አቅጣጫ ቀይሶ መስራት
የሚለውን አዳፕታቢሊቲ እዛም ካገኘሁት ስልጠናዎች አንጻር በጣም ብዙ ነገር ተምሬበታለሁ እና ለዚህ ጠቅሞኛል።
ረሃዋ፣ በዛ መድረክ ከስልጠናና ትምህርት በተጨማሪ ቀደም ብለሽም እንደተናገርሽው ከመላ አፍሪካ ከመጡ እንዳንቺ ያለ ትኩረትን የሚስብ አስተሳሰብ ካላቸው ወጣቶች ጋር ተገናኝተሻል። ከየትኞቹ ጋር አሁንም ግንኙነትሽን ቀጥለሻል? ምንስ ከዛ መድረክ ይናፍቅሻል? በመድረኩ ውስጥ አግኝተሽው አገሬ ስመለስ እተገብረዋለሁ፣ ነገም ቢሆን እተገብረዋለሁ የምትይው ሀሳብ ዛሬም ድረስ አለ ወይ?
አዎ። ሰው ያው ለመጀመሪያው ጥያቄ በጣም አብረን ከነበር ነው ትምህርት ቤት ኦልሞስት ወደ ከሀያ አምስት የተለያዩ ሀገሮች ሪፕሬዘንት የተደረጉ የአፍሪካ ሀገሮች ሪፕሬዘንት የተደረጉ ሰዎች እንግዲህ ተሳታፊዎች ነበሩ እና እስካሁን ድረስ በጣም በጣም አክቲቭሊ እንገናኛለን፣ እርስ በርስ እንደጋገፋለን። ምንም ነገር አሁን ለምሳሌ እኔ አንድ ሳውዝ አፍሪካ ካለች ከኔ ጋር ተመሳሳይ አይነት ስራ ከምትሰራ ያው አሁን ጓደኛዬ ልበላት ጓደኛዬ ጋር እንግዲህ በደንብ በጣም እንጣጣፋለን፣ እንደጋገፋለን በብዙ ነገሮች እና እንዲሁ ሀሳብን ራሱ ከአንድ ወደ አንድ የምታጋጭበት ሰው በተለየ መንገድ የሚያይ ሰው ማግኘት በቅርብህ ራሱ ጥሩ ነው እና በዛ ደረጃ እንትን እንላለን። እርስ በርስም ተገናኝተናል። ሶ ትራቭል አድርገንም እንገናኛለን። ኦልሞስት የጓደኝነትና የአብሮ የመቀራረብ እንትኑ ብዙ ነገር ነገሮችን ከተለየ ፐርስፔክቲቭ እንድና እያደርገናል በየስራችን ማለት ነው። በጣም የሚናፍቀኝ ነገር ከዛና ወይም እዚህ መጥቼ እንግዲህ አሁንም ቢሆን አደርገዋለሁ የምለው ነገር የሚዲያን ፓወር በጣም በጣም የተመለከትኩበት አጋጣሚ ነበረ እና በተለይ በንግድ ዓለም ወይ ደግሞ ይሄ ዲጂታል ኮሚኒኬሽን የሚባለው ነገር ወይ ዲጂታሊ ነገሮች የሚደረጉበት ፍጥነት አሁን ደግሞ ከኮቪድ በኋላ እጅግ በጣም ኢምፖርታንት ሆኗል እና እዛ ሴክተር ላይ መግባቴም ይሄ አንዱ ላደርገው ከምፈልገው ነገር ነው። ይሄም ሁኔታዎችን እንግዲህ ኦፖርቹኒቲውን የተጠቀምኩበት ነው። ግን አሁንም ይቀጥላል። ምክንያቱም ይሄ ዲጂታል ቴክኖሎጂ ኢትዮጵያ ላይ በብዙ መንገድ ብዙ ችግሮቻችን የኮሚኒቲ ችግሮቻችንንም ሊፈታ የሚችል አጋጣሚ ስለሚኖረው እሱን ነገር በደንብ ኤክስፕሎር ማድረግ እፈልጋለሁ አሁንም።
ረሃዋ ገብረ መስቀል፣ በድጋሚ ስላገኘሁሽ በጣም ደስ ብሎኛል። በመልካም መንገድ ላይም እንደቀጠልሽ ማወቃችን እጅግ አስደሳች ነገር ነው።
እሺ፣ በጣም አመሰግናለሁ። ምናልባት አንድ የመጨረሻ ሀሳብ ነበረኝ።
እሺ
እሺ። አዋይ እዚህ ኢትዮጵያ ውስጥ በያሊ ፕሮግራም ያንግ አፍሪካን ሊደርስ ኢኒሽቲቭ ፕሮግራም ላይ እሱም ተሳትፎ የሄዱ ወደ አሜሪካም የሄዱ እንዲሁም ደግሞ ኬንያም ላይ ያለ የሪጅናል ሴንተር እዛ ላይ የሄዱ አባላቶች ተሰብስበን አንድ አሶሲሽን አቋቁመናል እና ይሄ አሶሲሽን ዋናው አላማው የተማርነውን እዛ ሄደን ያገኘነውን ልምድ ወደዛ ደግሞ በተለየ አጋጣሚ መሄድ ለማይችሉ ኢትዮጵያውያን የተማርነውን ነገር የምናሳውቅበት ነው እና ያው በዚህ አጋጣሚ ይህን አሶሲሽን ሰዎች እንዲከታተሉ ፌስቡክ ላይም ፔጃችን ስላለ በዛም ሊያገኙን ይችላሉ እና የተለያዩ ኦንላይን ኮርሶችን ስላሉ እንግዲህ ሌሎች የኢትዮጵያ ወጣቶች ተጠቃሚ እንዲሆኑ ለመናገር ነው። አመሰግናለሁ።
ረሃዋ፣ እጅግ በጣም አመሰግናለሁ። እኔም መልካም ምሽት ይሁንልሽ።
ቴንክ ዩ። እሺ።
ወጣት አበራ ጫላ ማህበራዊ ሚዲያን ለበጎ ምግባር እየተጠቀመ ይገኛል ይለናል ናኮር መልካ። ቀጥሎ ይቀርባል።
ውልደቱና እድገቱ በኦሮሚያ ምዕራብ ሸዋ ጊንደበረት ወረዳ ውስጥ መሆኑን የሚናገረው ወጣት አበራ ጫላ የመጀመሪያና ሁለተኛ ዲግሪ ትምህርቱን በአዳማ ዩኒቨርሲቲ መከታተሉን ገልጿል። በአሁኑ ጊዜም በሲዳማ ሐዋሳ ከተማ ውስጥ በአንድ መንግስታዊ ያልሆነ ተቋም ውስጥ ተቀጥሮ ይሰራል። አበራ ከጓደኞቹ ጋር በመሆን በፌስቡክ እና ቴሌግራም የማህበራዊ ሚዲያ ዘዴዎች በመጠቀም ድጋፍ ለሚሹ ወገኖች ገንዘብ ማሰባሰብ የጀመረበትን ሁኔታ እንዲያስታውሳል።
ሶሻል ሚዲያን እስፔሻሊ ፌስቡክን በመጠቀም አንዳንድ እንቅስቃሴዎች ጀምረን ነበረ። በሱም ተሳክተናል። እሱ ምንድን ነው? የተቸገሩ ሰዎችን በጣም መጥፎ ሁኔታ ውስጥ ያሉ ሰዎችን መርዳት ነው። ከዓመት በፊት ኮሮናው በጣም በተስፋፋበት ጊዜ ኤድ ፎር ጂዲአር እና ኤጂዲአር የሚባል ኮሚቴ አዋቅረን የግንደበረት እና አቡና ግንደበር ማህበረሰብ ለወጣንበት ማህበረሰብ ምን እናድርግ የሚለው ነገር ላይ ተነጋገርን እና ወደ 2.5 ሚሊዮን የሚጠጋ ብር በማሰባሰብ ለተቸገሩ ሰዎች እህል እና ለኮሮና መከላከያ ቁሳቁሶች፣ የሕክምና ቁሳቁሶች እሱን ረድተናል። ከውጭም ደግሞ ወደ 9 ሚሊዮን ተልኮ የሕክምና እቃ 9 ሚሊዮን የሚያወጣ ወይ 250 ሺህ ዶላር የሚያወጣ ኢንሹራንስ እና ሎጂስቲክ ጨምሮ ማለት ነው። እሱ መጥቶ ነበር። ያንን ስራ የሰራው ኮሚቴው ነው። እኔም አንድ ተሳታፊ ነበርኩኝ። ያ ነገር ተቀባይነት አገኘ። ሰዎች እንደውም ወደ እኔ ይልኩና ደረሰኝ ፎቶቸውን እኔ ለጥፋለሁ። ከላይ 10,000 ሰጥተዋል፣ ከላይ 5,000 ሰጥተዋል፣ ሌሎቻችሁ ተሳተፉ የሚል ሜሴጆችን፣ መልእክቶችን በፌስቡክ ማስተላለፍ ጀምር። ያ ነገር ተቀባይነት አገኘ፣ እኔም እውቅና አገኘውኝ።
በቀላሉ የተጀመረው እንቅስቃሴ በፌስቡክ እና ቴሌግራም ገጾች ተከታዮቹ ዘንድ ተቀባይነት አግኝቶ ሌሎችም ድጋፍ የሚሹ ሰዎች ጎን መቆሙን መቀጠሉን ይናገራል አበራ። ጓደኞቹም አግዘውት ስኬታማ ከሆነባቸው በጎ ተግባራት መካከል የአቶ አበበ ገመዳን የሕክምና ወጪ ማሰባሰብ መሆኑን ገልጿል።
አይ በጣም ያሳዝናል። እውነት ደግሞ ማንም አይቶ ማለፍ የማይችለው ታሪክ ነው። ዛሬ ሚኒስቴር ወይ ዶክተር ወይ ትልቅ ቦታ መድረስ የሚችል ሰው ነበረ 23 ዓመት አልጋ ላይ የቀረውና ከዛ የተነሳ ሊንኩን ሲልኩልኝ አየውኝ። ከውጭ ሀገር ጓደኞቼ ናቸው ሊንኩን የላኩልኝ። ኤደን አባ፣ አበራ አዱኛ፣ ገለሳ በዛ የሚባሉ ከውጭ ልከውልኝ ሊንኩን አየው። በጣም ነው ያዘንኩኝ። እኔም ጻፍኩኝ ፌስቡክ ገጽ ላይ ይሄንን ቪዲዮ ይሁና ኢቢኤስ የዘገበውን ቪዲዮ ኢንተርቪው ያደረገውን የበጎ አበበ ገመዳን ያለበትን ሁኔታ የሚዘግብ ነው ይሁትና ከዛ እንዴት ሰው መርዳት እንዳለብን እንወያያለን ብዬ ለጠፍኩኝ ፌስቡክ ላይ። ልክ ለጥፌ ከአስር ደቂቃ በኋላ አንዱ ልጅ 1,000 ብር አስገብቶ ደረሰኙን ላከልኝ። ከዛ ወደ እርዳታው ነው የገባነው። እንመካከራለን እንዴት እናደርጋለን ብለን የተነጋገርነው ነገር ትተን ከዛ ወደ እርዳታ ማሰባሰብ ገባን። ሁሉም አካውንት የወጣው በባለቤቱ ስም ስለሆነ ተጨማሪ አካውንቶች እንዲከፍቱልን አደረግን። በዛው ጀመርን ማለት ነው። አሁን ያለበትን ሁኔታ ስናይ እስከ ትላንትና 11 ሰዓት ድረስ 817,814 ብር ከ51 ሳንቲም መሰብሰብ ተችሏል። በፌስቡክ ተጠቅመን ማለት ነው። ከጓደኞቻችን ፌስቡክ ከሚያዩ ዲያስፖራዎች ደግሞ $10,000 በላይ ሰብስበዋል። የሕክምና ሁኔታቸውን በተመለከተ አሉ የተባሉ ኔውሮሎጂስቶች የራሻ ፕሮፌሰር የሆነው ፕሮፌሰር አንድሬ እና ዶክተር ዲዝምሪፍ የስፓይናል ኮርድ እና የዲስክ ሰርጂዮን ነው። እነሱ አይተውት ሙሉ ምርመራ እያደረጉለት ነው። ተነጋግረን የት ይደረግላቸው፣ የት ነው የሚሰራላቸው ኦፕሬሽኑ የሚለው ነገር ለወደፊት የሚታወቅ ይሆናል።
አቶ አበበ በ1987 ዓ.ም ከሐሮማያ ዩኒቨርሲቲ ተመረቀው በህመም ምክንያት በመንግስት ስራ ላይ ሊቆዩ የቻሉት ለሁለት ዓመታት ገደማ ብቻ መሆኑን ይናገራሉ። በቢሾፍቱ ከተማ ውስጥ በዘመዶቻቸው ድጋፍ ሲታከሙ ቢቆዩም ሊሻላቸው ባለመቻሉ ላለፉት 12 ዓመታት የአልጋ ቁራኛ ሆነው መቆየታቸውንና በገንዘብ እጦት ምክንያት የሕክምና ክትትሉንም ማቆሙ እንደነበር ገልጸዋል። በእናበራ ማህበራዊ ሚዲያ እንቅስቃሴ ተስፋዬ ለመለመ ሲሉ ተናግረዋል። አቶ አበበ
መንቀሳቀስ በምችልበት ሁኔታ እንደገና በሰውም ተሸክሞ መኪና ውስጥ እያስቀመጠኝ እንዲህ እያልኩ በጣም ሲታገል ነበር። እንግዲህ መድኃኒትም ደጋግም ስፋት ነበረ ለውጥ አላየሁም። በዚያ ምክንያት ተስፋ ቆርጭ ከ12 ዓመት በላይ ሆነዋል እንግዲህ ሕክምና ከተውኩ ማለት ነው። አሁን እነሱ እንግዲህ ይህንን እንቅስቃሴ ከጀመሩ በኋላ በጣም ትልቅ ተስፋ ነው የፈጠረብኝ። እስከዚህ ድረስ ይሄዳል ምን እምነት አልነበረኝ። ተስፋ ቆርጬ ቁጭ ብያለሁ። እንግዲህ ሞተን ነው ሲጠብቅ የነበረው። ያደረጉት ነገር በጣም ተስፋ በጣም አላልመዋል። እንግዲህ እንደውም በሕክምና በኩልም የሆነ ነገር ይደረጋል። እንግዲህ ከዚህ አሁን ካለሁበት ትንሽ መሻል ነገር ይኖራል ብዬ ነው የምገምተው። እነሱም ለማመስገን እኔ ቃላት የለኝ። በጣም ነው የማመሰግናቸው።
አበራ ስለሌላዋ በማህበራዊ ሚዲያ እንቅስቃሴ ገንዘብ የተሰበሰበላት ወጣትም የሚለው አለ።
የ14 ዓመት ልጅ ነች። ብሬ በቀላ ትባላለች። መንገድ ላይ ቁጭ ብላ የምትለምን ልጅ ነበረች እና እሷ ልጅ እንዴት እንርዳ ብለው ጓደኞቼ ጠየቁኝ። ጉልበታው ከፍ ብሎ ያለዋትን ተቦርቡሮ ከመግል ጋር ይወጣል። ይህን ስሰማ በጣም ነው ያዘንኩኝ። እና ለምንድን ነው እነዚህ አይነት ሰዎችን የማረዳው? እንቅስቃሴ ፌስቡክ ላይ ጀመር። እኔ ነኝ የለጠፍኩት። ከዛም በኋላ ለጥፌ ሰዎች እርዳታ እንዲያደርጉ ጠየቁኝ። ወደ 270,000 ብር ተሰበሰበ፣ ከውጭው ጋር ጀምሮ ማለት ነው።
ወጣቷ ብሬ በቀለ የመጀመሪያው ዙር ቀዶ ጥገና ሕክምና ተደርጎላት በምዕራብ ሸዋ ካቺስ ከተማ ውስጥ ወደ ትምህርቷ መመለሷን ተናግራ አበራና ጓደኞቹን እንዲሁ ድጋፍ ያደረጉላትን ሁሉ አመስግናለች። ከውስጥም ከውጭም የረዱኝን ሁሉ አመሰግናለሁ። እና በራም እግሬ ተሽሎኝ ወደ ትምህርት ቤት እንድመለስ ስላገዙኝ በጣም አመሰግናለሁ። አሁን ራሱ ትምህርት ቤት ውስጥ ነው የምገኘው። 6ኛ ክፍል እየተማርኩኝ ነው። ሁሉንም አመሰግናለሁ ስትል ነው የገለጸችው። ወጣቱ በማህበራዊ ሚዲያ በመጠቀም የማህበረሰቡን ችግሮች መቅረፍ ይቻላል ብሎ እንደሚያምንም ተናግሯል።
ማህበራዊ ሚዲያን በመጠቀም የማህበረሰቡን ችግር ማባባስም መቀነስም ይቻላል። ያው ምርጫው የኛ ነው። ለስድብ የምንጠቀመው ከሆነ ውሸት ለማሰራጨት ወይ ክፋትን ተንኮልን ለማሰራጨት ከሆነ በዛም የሚጠቀሙ አካላት ሊጠቀሙ ይችላሉ።
አድማጮቻችን ከኛ ጋር ስለነበራችሁ እያመሰገንን የሐሙስ ምሽት የጋቢና ቪ የሬዲዮ በቴሌቪዥን መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው መርሃ ግብሩን በመምራት ንጉሥ ታምሬ በምስልና ድምፅ ቅንብር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበረ። ደህና ደሩ።